Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የማክሰኞ የካቲት 9 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉንን ዝግጅቶች እናስተዋውቅ። በደሴና በሌሎች የአማራ ክልል ከተሞች ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፎች ተካሄዱ። በመንግስት ኩባንያዎች ብቃት የጎደላቸው አገልግሎቶች ምክንያት በሀገሪቱ ግጭቶች ሊከሰቱ እንደሚችሉ የሰላም ሚኒስቴር ያቀረበው ጥናት ማመላከቱ ታወቀ፣ የሚሉትና ሌሎችም ቅንብሮች አሉን።
የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሀሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው።
የብልጽግና ፓርቲ መሪ ዶክተር አብይ አህመድ ናቸው። በፓርቲያቸው የምርጫ መግለጫ ማሳወቂያ ስነ ስርዓት ላይ ከተናገሩት የተቀነጨበ ነው። የኢዜማንና የኦፌኮ መሪዎችንም አነጋግረናል። የምርጫ ቦርድ ሊቀመንበርን መልእክትም ያካተተ ዘገባ በአብይ ርዕስ ይዘናል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይሰማል።
እናስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ታሪካዊ ነው በተባለ እርምጃ የዓለም የንግድ ድርጅት WTO የመጀመሪያዋን ሴትና የመጀመሪያዋን አፍሪካዊ መሪው አድርጎ መርጧል። ሊሳ ሽላይን ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ናይጄሪያዊቱ የምጣኔ ሀብት ባለሙያ ንጎዚ ኦኮንጆ ኢዌላ ለዓለሙ የንግድ ድርጅት ዲሬክተር ጀነራል ሆነው የተመረጡበትን ውሳኔ ፈርቀዳጅ ሲሉ አወድሰውታል። ድርጅቱ የሚመራባቸውን ደንቦች ለ21ኛው ክፍለ ዘመን የሚመጥኑ ለማድረግ የተሃድሶ ማሻሻያዎችን ተግባራዊ ለማድረግና ድርጅቱን ለማዘመን በእጅጉ መጓጓታቸውን ለጠቅላላ ጉባኤው ነግረዋል።
I'm grateful for the trust you have in me, not just as a woman and an African, but also in my knowledge.
በሴትነቴና በአፍሪካዊነቴ ብቻ ሳይሆን በእውቀቴና በተሞክሮዬ ጭምር በእኔ ላይ ላሳደራችሁት አመኔታ በእጅጉ አመሰግናለሁ። በተጨማሪም አንዳንዶቻችሁ ድርጅቱ ራሱን ለመጪው ጊዜ በብቃት ማዘጋጀት ይቻለው ዘንድ የምንወስዳቸው መጠነ ሰፊ ማሻሻያዎች የሚጠይቁትን ብርታት፣ ቁርጠኝነትና ጥልቅ ስሜት አስመልክቶ አብረን ስለምንሰራው ስራ ለሰጣችሁኝ አስተያየትም አመሰግናለሁ።
የዓለሙን የንግድ ድርጅት የገጠሙት ፈተናዎች በርከት ያሉ፣ የተለየ ጥንቃቄና ጥበብ የሚሹ ናቸው ያሉት ኦኮንጆ ኢዌላ የማይታለፉ ግን አይደሉም ብለዋል። ቀድሚያ ትኩረት ሰጥተው ሊሰሩበት የሚፈልጉት ቁልፍ ጉዳይ ኮቪድ-19ን የሚመለከትና ድርጅታቸው በአስቸኳይ ለሚፈልጉት መፍትሄዎች እንደምን ሊያበረክት እንደሚችል ማጤን መሆኑንም ገልጠዋል። የኮቪድ-19 ክትባቶች ለድሃ ሀገሮች መድረስ ይችሉ ዘንድ WTO ከዓለም አቀፉ ፕሮግራም ኮቫክስና እንዲሁም ከሌሎች ድርጅቶች ጋር መስራት አለበት ብለዋል።
We also encourage finding what I call a third way in which vaccines can be manufactured.
ከአይምራይ ንብረት መብቶች ጋር የተቆራኙትን ምርምርና ፈጠራን በማያዳክም መልኩ ክትባቶች በበርካታ የተለያዩ ሀገራቶች ሊመረቱ የሚችሉበትን ሶስተኛውን መንገድ የሚለውን ዘዴው እንዲሁ እናበረታታለን። የስራችን ሁኔታ ይህን ይመስላል።
ኦኮንጆ ኢዌላ የዓለሙን ንግድ ድርጅት እንዲመሩ ከተመረጡ ወራት ቢቆጠሩም የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሌሎች በርካቶች የተስማሙበትን ውሳኔ አልደግፍም በማለታቸው ተጓቶ መቆየቱ ይታወቃል። ይሁንና የአዲሱ ዩናይትድ ስቴትስ ፕሬዚዳንት ባይደን አስተዳደር ያን ተቃውሞ ውድቅ ማድረጉ ለኦኮንጆ ኢዌላ የዓለሙ ንግድ ድርጅት መሪነት በሩን ከፍቶላቸዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ወረርሽኝ ዜና ስንሸጋገር በኢትዮጵያ እስከ ትናንት ሰኞ ድረስ በነበረው በጤና ጥበቃ ሚኒስቴር ዕለታዊ መረጃ መሰረት በጠቅላላው የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 2,051,853 ደርሷል። አጠቃላዩ የተረጋገጠው የቫይረሱ ተያዦች ቁጥር 147,825 ሲሆን 128,946ቱ ያገገሙ ናቸው። በበሽታው ሳቢያ ሕይወታቸው ያለፈው ሰዎች በጠቅላላው 2,209 መድረሱን የሚኒስቴሩ መረጃ ያመለክታል። ትናንት ከተመረመሩ 5,000 ሰዎች ውስጥ 733 ሰዎች ለቫይረሱ የተጋለጡ ሆነው መገኘታቸውንና ከመካከላቸው 602ቱ አዲስ አበባ ውስጥ የተገኙ መሆናቸውን መረጃው ይጠቁማል። በትናንትናው ዕለት 11 ሰዎች በአዲስ አበባ እንዲሁም በሌሎች አካባቢዎች በአጠቃላይ የ15 ሰዎች ሕይወት እንዳለፈም የጤና ሚኒስቴሩ መረጃ አመልክቷል። ወደ ሶማሊያ ስንሸጋገር ሶማሊያ ውስጥ ኮቪድ-19 ወረርሽኝ ለሁለተኛ ጊዜ በስፋት እየተሰራጨ መሆኑን የሀገሪቱ የጤና ባለስልጣናት ይፋ አድርገዋል። ለወረርሽኙ በብዛት መዛመት ከውጪ ሰዎች እየገቡ መሆናቸውና ህዝባዊ ስብሰባዎች እየተካሄዱ መሆኑ ምክንያት እንደሆነ ነው የሚናገሩት። የሶማሊያ የጤናና የማህበራዊ ደህንነት ሚኒስትሯ ዶክተር ፎዚያ አቢካር ሲናገሩ የኮሮና ቫይረስ ተጋላጮች ቁጥር ካለፈው ጥር ወር ከነበረው ጋር ሲነጻጸር በዚህ በየካቲት ወር በ52% እንደጨመረ አስታውቀዋል። ህዝቡ የአፍና አፍንጫ መሸፈኛ እንዲጠቀም እንዲሁም ከመሰባሰብ እንዲቆጠብ መክረዋል። የኮቪድ-19 ህሙማን የሚታከሙበት ዋናው ሆስፒታል የሆነው የደማርቲኒ ሆስፒታል ዲሬክተር ዶክተር አብድራዚክ ዩሱፍ ለቪኦኤ የሶማሊኛ ክፍል በሰጡት ቃል ባለፉት 2 ሳምንታት በኮቪድ-19 ምክንያት ሆስፒታል የሚገቡ በቫይረሱ የሚያዙና በበሽታው ምክንያት ህይወታቸው የሚያልፈው ሰዎች ቁጥር እየጨመረ እንደመጣ አመልክተዋል። አምና አሉ የሆስፒታሉ ዲሬክተር ሲያነጻጽሩ፣ አምና ወረርሽኙ ከጀመረበት ከመጋቢት ወር ጀምሮ በአመቱ በጠቅላላ በኮቪድ ምክንያት ህይወታቸውን ያጡት ሰዎች ቁጥር 120 ነበር። ዘንድሮ ደግሞ አዲሱ አመት ከገባ ገና 2 ወር ሳይሞላው 30 ሰው ሞቷል ብለዋል። የሀገሪቱ ባለስልጣናት እንደሚናገሩት ቫይረሱ በብዛት እየተዛመተ ያለው ከውጭ ሀገር በሚገቡ ተጓዦችና የምርጫ ወቅት እንደመሆኑ የፖለቲካ ስብሰባዎች እየተካሄዱ ስለሆነ ነው። ለማረጋገጥ አዳጋች ቢሆንም የምርጫ ወቅት እንደመሆኑ በአሁኑ ጊዜ በተለይ የእንቅስቃሴ እገዳ ላይ ካሉ ሀገሮች ብዙ ተጓዦች ገብተዋል ያሉት የሆስፒታሉ ዲሬክተር፣ ብሪታንያና ደቡብ አፍሪካ የተገኙት አዲሶቹ አይነቶች የኮሮና ቫይረስ ዝርያዎችም ሶማሊያ ደርሰው ሊሆን ይችላል ነው ያሉት። በሌላ ዜና ሰሜን ኮሪያ በዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ላይ የኮቪድ-19 ክትባቶች መረጃውን ለመስረቅ የቴክኖሎጂ ወይም የሳይበር ጥቃት መፈጸሟን የደቡብ ኮሪያ የደህንነት አገልግሎት አስታወቀ። የደቡብ ኮሪያ ብሔራዊ የደህንነት አገልግሎት ባለስልጣናት ዛሬ በዋና ከተማዋ በሶል ስለ ጉዳዩ ለሀገሪቱ ምክር ቤት አባላት በዝግ ስብሰባ ገለጻ እንዳደረጉ ተጠቁሟል። ፒዮንግያንግን በቅርብ ወራት ውስጥ በመድኃኒት ቀማሚ ኩባንያዎች ላይ የክትባት ስራ መረጃዎቻቸውን ለመስረቅ ጥቃት አድርሳለች ተብላ ስትወነጀል ይሄ 2ኛ ጊዜ መሆኑ ነው። ባለፈው ህዳር ማይክሮሶፍት ኩባንያ ባወጣው መግለጫ የሰሜን ኮሪያና የሩሲያ የመረጃ ሰርሳሪዎች ፋይዘርና አብሮት የሚሰራው የጀርመኑ ባዮንቴክን ጨምሮ የ7 የታወቁ የመድኃኒት ኩባንያዎችን የመረጃ ቋት ሊሰብሩ እንደሞከሩ ማስታወቁ የሚዘነጋ አይደለም። የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገሬ አንድም የኮቪድ-19 ተያያዥ የለባትም ሲሉ ከርመው ወረርሽኙ እየተስፋፋ ሲሄድ ቶሎ ብለው ከቻይና ጋር የሚያዋስነውን ድንበር እንደዘጉ የሚታወስ ነው። ያን እርምጃ በመውሰዳቸው ችግረኛይቱን ሀገራቸውን ከጎረቤቷና ቁልፍ የንግድና የዲፕሎማሲ አጋሯ ከሆነችው ከቻይና ጋር አለያይቷታል። ይህ በዚህ እንዳለ የዓለም የጤና ድርጅት WHO ለ2 የአስትራዜኒካ ኩባንያ የኮቪድ ክትባት አይነቶች ለአጣዳፊ ጥቅም እንዲውሉ ፈቃድ ሰጥቷል። ይህ እርምጃ በቀጣዮቹ ሳምንታት በዓለም ዙሪያ የክትባት አቅርቦቱ እንዲበራከት ያግዛል ተብሏል። WHO ትናንት ጉዳዩን አስመልክቶ ባወጣው መግለጫ ክትባቶቹ 18 ዓመትና ከዚያ በላይ ለሆኑ ሰዎች ቢሰጡ ምንም ጉዳት የማያስከትሉ መሆናቸውን ጠቁሞ ለባለመካከለኛና ዝቅተኛ ገቢ ሀገሮች ክትባት ለማዳረስ በቀረጸው መርሃ ግብሩ በኮቫክስ አማካይነት ክትባቶቹን እንደሚያከፋፍል አስታውቋል። የአስትራዜኒካ ሰራሽ ክትባቶቹ ጥቅም ላይ እንዲውሉ ፈቃድ መሰጠቱ ሀገሮች የየራሳቸውን የፈቃድ ሂደት አፋጥነው ክትባቱን በማስገባት ህዝባቸውን እንዲከቱ እንደሚረዳ ተመልክቷል። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ትናንት ጄኔቫ ላይ ለጋዜጠኞች በሰጡት ቃል አሁን ክትባቶቹን አፋጥነን ለማከፋፈል የሚያስፈልገውን ሁሉ አሟልተናል ብለው፣ ነገር ግን በቀጣይነትም ክትባቶቹ በብዛት መመረት አለባቸው ሲሉ አሳስበዋል። ይበዚህ እንዳለ ብሪታንያ የኮቪድ-19 ወረርሽኝ ባደገኛ ሁኔታ የተጋለጡ በሚል ከመዘገበቻቸው 33 ሀገሮች የሚገቡ ተጓዦች ተለይተው የሚቆዩበት መርሃ ግብር አውጥታለች። ትናንት የተጀመረው ይህ መርሃ ግብር አላማው የተለወጡ የኮሮና ቫይረስ ዝርያ አይነቶች እንዳይገቡ ለመከላከል መሆኑ ተገልጿል። በመርሃ ግብሩ መሰረት ከነዚህ ቀይ መዝገብ ተብሎ በተጠራው ዝርዝር ውስጥ ከሰፈሩ ሀገሮች የሚገቡ መንገደኞች ለአስር ቀናት በሆቴል ክፍላቸው ራሳቸው ለይተው እንዲቀመጡ ተወስኗል። በመዝገቡ ላይ ከሌሉ ሀገሮች የሚገቡትን ተጓዦች ደግሞ በመኖሪያቸው ራሳቸው ለአስር ቀን አግልለው እንዲቀመጡና ሁለት ጊዜ የቫይረሱን ምርመራ እንዲያደርጉ ነው መመሪያ የተሰጠው። ሰሜናዊ ኢራቅ ውስጥ ትናንት ሰኞ ማታ በደረሰ የሮኬት ጥቃት አንድ የዩናይትድ ስቴትስ መራሽ ጥምረት የኮንትራት ተቀጣሪ ሲገደል ሌሎች ቢያንስ 9 የሚሆኑ ሰዎች መቁሰላቸው ተገለጸ። የጥምረቱ ቃል አቀባይ የዩናይትድ ስቴትስ የጦር ሰራዊት ኮሎኔል ዌይን ማሮቶ ዛሬ ጠዋት በሰጡት ቃል በጠቅላላው የተተኮሱት 14 ሮኬቶች መሆናቸውን ገልጸዋል። ከመካከላቸው 3ቱ ኢርቢል አውሮፕላን ጣቢያ አጠገብ የሚገኘውን የዩናይትድ ስቴትስ ወታደሮች የሚቀመጡበት የአየር ኃይል ካምፕ እንደመቱ ቃል አቀባዩ አስታውቀዋል። የጥምረቱ የኮንትራት ተቀጣሪ አሜሪካዊ እንዳልሆነ ገልጸው የቆሰሉት 8ቱ ሲቪል የኮንትራት ሰራተኞችና አንድ የዩናይትድ ስቴትስ ወታደር መሆናቸውን አስረድተዋል። ብዙም የማይታወቅ የሆነ ሳራያ አውሊያ አልዳማሳይድ የተባለ ቡድን ለጥቃቱ ኃላፊነት ወስዷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ሰኞ ማታ ባወጡት መግለጫ በኢራቅ ኩርዲስታን ክፍለ ግዛት በደረሰው የሮኬት ጥቃት እጅጉን ተቆጥተናል ብለዋል። በጥቃቱ ለተገደለው ሲቪል ባልደረባ ቤተሰቦችና ጭካኔ በተመላበት ሁከት እየተሰቃዩ ለሚገኙት ንጹሃን የኢራቅ ዜጎችና ቤተሰቦች ሀዘናችንን እንገልጻለን ሲሉም የውጭ ጉዳይ ሚኒስትሩ አክለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች፣ በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ አት ቪኦኤ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። የውስጥ መስመር 14።
በአጭር ጊዜ ውስጥ ቢቻል ስልጣን መያዝ፣ ካልሆነ ደግሞ ህወሓት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም፣ አልሸሸጉንም፣ በአደባባይ በተደጋጋሚ ነግረውናል።
በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴ ናቸው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽህፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ በማድረግ ከአሜሪካ ድምፅ ጋር ከጀመሩት ቃለ ምልልስ የተወሰደ ነው። በሁለተኛው የፕሮግራማችን አጋማሽ ይመለሳሉ፣ ጠብቋቸው። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ለስድስተኛው ሀገር አቀፍ ምርጫ ተዋንያን ሁሉ የመልካም ምኞት መግለጫ አስተላለፉ። ቦርዱ በሕግ የተጣለበትን ግዴታና ኃላፊነት እንደሚወጣም ማረጋገጫ ሰጡ። አንዳንድ ተፎካካሪ ፓርቲዎች የምርጫ ዘመቻውን ጀምረዋል ሲል መለስካቸው አመሀ በላከልን ዘገባ ጠቅሷል። ቀጥሎ ይቀርባል።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ የመጀመሪያ ነው ባሉት የፌስቡክ ገጽ መልእክታቸው እንዳስገነዘቡት ይህ ስድስተኛው ሀገር አቀፍ ምርጫ ከፊል ተስፋን ከፊል ስጋትን አዝሎ የመጣ ሁነት እንደሆነ አልሸሸጉም። ለዚህም በብቃት መዘጋጀት እንዳለባቸው ለተዋንያኑ ሁሉ አስገንዝበዋል። በሳቸው አነጋገር ስጋትን ለመቀነስ ብሎም ወደ መልካም ሁኔታ ለመቀየር የሚያስችልን አቅምና ድል በየፈርጃችን ይዘን ይህን የጋራ ሙከራችንን በዝለት ሳይሆን በጥንካሬ ልንጀምረው ይገባል ብለዋል። የሚመሩት ተቋምም ከዚህ ቀደም በሀገሪቱ ባልተለመደ ሁኔታ ለተፎካካሪዎች ሁሉ በገለልተኝነት ለወል የቆመ ለማንም አድሎ የማያደርግና ማንኛውንም ተጽዕኖ የማይቀበል መሆኑንም አብስረዋል። ተፎካካሪዎቹ ሁሉ ያረጀውንና የማይበጀውን ልማድ በመተው በበጎ መንፈስ የምርጫ ውድድሩን እንጀምር ሲሉ ጥሪያቸውን አቅርበዋል። በመጨረሻም ቦርዱ ያለበትን ሕጋዊ ኃላፊነትና ግዴታ እንደሚወጣ እየተወጣም እንደሚገኝ ማረጋገጫ ቃላቸውን በመስጠት መልካም የምርጫ ዘመን ተመኝተዋል። ከዚሁ ጋር በተያያዘም የእጩ ምዝገባና የምረጡኝ ዘመቻ ትናንት በይፋ መጀመሩን መሠረት በማድረግም ይሁን ቀደም ሲል በያዙት መርሃ ግብር አንዳንድ ፓርቲዎች የምርጫ ቅስቀሳ ጀምረዋል። የብልጽግና ፓርቲ የምርጫ ማኒፌስቶውን በፓርቲው ፕሬዚዳንት አብይ አህመድ አማካይነት ይፋ አድርገዋል። ዶክተር አብይ ስለ ፓርቲያቸው የመወዳደሪያ ማኒፌስቶ እንደገለጹት ከኢትዮጵያ ሕዝብ ጋር ፓርቲው የሚገባው ቃል ኪዳን እንጂ የውል ማሰሪያ ወይንም ኮንትራት አይደለም፣ ደግሞም ጥናት እንጂ ድርሰት አይደለም ሲሉ አንዳንድ ተፎካካሪ ፓርቲዎች ያሏቸውን ሸንቆጥ አድርገዋል።
የብልጽግና ፍኖታችን ተናበውና ተመሳክረው ቺን አገር ካለችበት ሁኔታ ወደሚቀጥለው ማሸጋገር የሚችሉ ትላልቅ ሐሳቦች በውስጡ የያዘ ነው። አሁን ከአንድ ወር በኋላ እኔም የትምህርት ፖሊሲ አለኝ፣ እኔም የጤና ፖሊሲ አለኝ የሚል ኃይል ቢኖር ያ ድርሰት እንጂ ፖሊሲ መሆን አይችልም። ፖሊሲ በሰፊ የዳታ ማሰባሰብ፣ ዳታ አናላይዝ በማድረግ የባለፈውን ችግር መመርመር፣ መገምገም፣ ከዚያም መማርና ነገን በብሩህ ተስፋ መሰነቅና መንደፍ የሚጠይቅ ስለሆነ እኛ ያዘጋጀናቸው ፖሊሲዎች፣ በብልጽግና የውድድር ማኒፌስቶ የተቀመጡ ሀሳቦች፣ በእያንዳንዱ እቅዳችን ውስጥ ያሉ መላው አባላችን የሚያውቃቸው ከህዝባችን ጋር እንደ አስፈላጊነቱ የተወያየንበት ወደፊትም በዚሁ አግባብ እየተወያየን የምናሰፋው የምናሳድገው እንዲሁም የምንተገብረው ሰነድ ነው።
የብልጽግና ፓርቲ ፕሬዚደንት ይህን የምርጫ ማኒፌስቶ ይፋ ባደረጉበት ወቅት እንደተናገሩት የፓርቲያቸው ማኒፌስቶ እንዳለ ሆኖ ዋናው ፍላጎቱ ስድስተኛው ምርጫ ኢትዮጵያውያንና ኢትዮጵያን አሸናፊ የሚያደርግ ምርጫ እንደሆነ አስታውቀዋል። ይህ ማለት ደግሞ ሰላማዊ፣ ዴሞክራሲያዊ፣ ሁሉም በነጻነት የሚሳተፍበት፣ በሐሳብ ልዕልና የሚመረጥበት ወይንም የሚወድቅበት ሁኔታ መፍጠር ያስፈልጋል ሲሉ አስገንዝበዋል። አክለውም
የሚፎካከሩን ፓርቲዎች ከወዲሁ ምርጫ ማሸነፍ ተስፋ የለውም፣ ከምርጫ መውጣት ይሻላል ብለው የሚያስቡ ይኖራሉ። ለእነሱ ያለኝ ምክር በምርጫ መወዳደር እና ሐሳባቸውን መሸጥ ይሻላል። ምክንያቱም እንደ ከዚህ ቀደሙ አይነት ምርጫ የማድረግ ፍላጎት መንግስትም ብልጽግናም ስለሌለው ለህዝብ በሰጠነው ሐሳብና ተስፋ ልክ ህዝባችን መርጦን በፓርላማ፣ በመንግስት፣ በተለያየ ስፍራ ልዩ ልዩ ድምፆች እንዲሰሙ ማድረግ ከሁሉም ፓርቲዎች የሚጠበቅ ስለሆነ ሁሉም አሁን የሚታያቸውን ችግርና የመሸነፍ ስሜት አሸንፈው በምርጫው እንዲወዳደሩ፣ በእኛ በኩል ደግሞ በተቻለ መጠን የትብብርና የፉክክር መንፈስን እንዳናበላሽ የኢትዮጵያ ፖለቲካ ፓርቲዎች መታገዝ የሚገባቸውን ነገር ማገዝ ይኖርብናል።
ከ400 በላይ በሆኑ የምርጫ ክልሎች እንደሚወዳደር እየገለጸ የሚገኘው ሌላው ተፎካካሪ ፓርቲ ደግሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ነው። የምርጫ ዘመቻ ጀምሮ እንደሆነ ጠየኳቸው የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ነበረ። የምርጫ ወረዳዎቻቸው ቅስቀሳ መጀመራቸውን የገለጹት አቶ ናትናኤል ከፓርቲው ዋና ጽህፈት ቤት አካባቢ ወደ ተለያዩ የከተማዋ ስፍራዎች የሚሄዱ ሰራተኞችን በነጻ መጓጓዣ መኪናዎች በማሳፈር ከከፍተኛ የፓርቲው አመራር አባላት ጋር እንዲወያዩ መደረጉን ነግረውኛል። አቶ ናትናኤል ለቪዮ እንዳስታወቁት ከሆነ ትናንት ጠዋት ሌላው የፓርቲው ቀስቃሽ ቡድን በአዲስ አበባ ሽሮሜዳ አካባቢ የጀመረውን ዘመቻ የፌዴራል ፖሊስ እንዳሰናከለውና ይህን ድርጊትም ለምርጫ ቦርድ ሪፖርት እንዳደረጉ ገልጸዋል። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ መሪ ፕሮፌሰር መረራ ጉዲና ፓርቲያቸው ቅስቀሳውን በተመለከተ ምን እያደረገ እንደሆነም ቪኦኤ ጥያቄ አቅርቦላቸው ነበረ። ፕሮፌሰር መረራ ፓርቲያቸው በዚህ ምርጫ ለመወዳደር ብዙ ጥረት እያደረገ መሆኑን አስታውሰው ይሁንና ከባድ ችግሮች እንዳሉባቸውም ተናግረዋል። ይህንን ለመፍታትም ጥረት እየተደረገ ነው ብለው አሁን ግን ቅስቀሳ ሊያስጀምራቸው የሚችል ሁኔታ እንደሌለ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ሰዎች ለሰዎች ድርጅት ኢትዮጵያ ውስጥ ለሚያከናውናቸው የግብረሰናይ ፕሮጀክቶች 600 ሚሊዮን ብር መድቦ እያንቀሳቀሰ መሆኑን ገልጿል። ድርጅቱ የተቀናጁ የገጠር ልማት ፕሮጀክቶች ላይ እንደሚያተኩር አስታውቋል። ሙክታር ጀማል ዝርዝር አለው።
የሰዎች ለሰዎች ድርጅት ለ2013-2014 600 ሚሊዮን ብር ከለጋሾች ማግኘቱንና በጀቱን በቀጥታ የተረጂውን ህብረተሰብ ችግር ሊያቃልል በሚችሉ ሥራዎች ላይ እንደሚያውል የሥራ አመራር ቦርድ አባል ቃል አቀባይ ዶክተር ሴባስቲያን ብራንዲ እና እንዲሁም የድርጅቱ የኢትዮጵያ ዳይሬክተር አቶ ይልማ ታዬ በጋራ በሰጡት መግለጫ ተናግረዋል። ድርጅቱ ነባር ሥራዎቹን በማስፋፋት በዚህ ዓመት 2 አዳዲስ የተቀናጁ የገጠር ልማት ፕሮጀክቶች እንደሚያከናውንም አቶ ይልማ ገልጸዋል።
በዘንድሮ ዓመት ከ600 ሚሊዮን ብር በላይ ወጪ ለማድረግ ዝግጅታችንን አጠናቀን እያንዳንዱን ዝርዝር ውስጥ አልገባም። ሜጀር የሆኑ አክቲቪቲዎች ለምሳሌ 28 ትምህርት ቤት የመገንባት እንትን አለ። ከዚህ በተጨማሪ አንድ ቮኬሽናል ኮሌጅ ባለፈው ዓመት የተጀመረ የእሱን ቀጣይነት ከ60 ሚሊዮን ብር በላይ ነው ይሄ ቮኬሽናል ትሬኒንግ ሴንተር የሚፈጀው። ሙሉን ኢኩፕ አድርገን በኮሌጅ ደረጃ በዘንድሮ ዓመት አጠናቀን እንጨርሳለን የሚል ሰፊ እቅድ አለን። ሌላው በኢትዮጵያ ውስጥ እንደምታውቁት የክላይሜት ቼንጅ ችግር ባስከተለው ሁኔታ ቀድሞ ስንሰራ የነበረውን የውሃ ልማት ስራ አንድ ስቴፕ ወደፊት ለማራዘም ያቀርንበት ነው። የግራውንድ ወተር ቴብል እየራቀ በመሄዱ ምክንያት ቀድሞ እንደምንሰራው ትናንሽ ጉድጓዶችን ቆፍሮ ለ10-15 ቤተሰብ አገልግሎት እንዲሰጥ ማድረጉ በጣም ችግር እየሆነ ስለመጣ ከ70 ሚሊዮን ብር በላይ ወጪ በማድረግ ከ700 ሜትር በላይ መቆፈር የሚችል ሪግ እያስመጣን ያለ ነው። በዚህም በጣም ብዙ ቦታዎች ላይ ከፕሮጀክት ኤሪያዎቻችን ውጭ ከመንግስት ጋር በመቀናጀት የውሃ ልማት ስራዎችን ለማጠናከር ታጥቀን የተነሳንበት ወቅት በመሆኑ ነው። በአማራ ክልል በሰሜን ሸዋ ዞን አንኮበር ወረዳ ላይ በ24 ቀበሌዎች ውስጥ የተቀናጀ የገጠር ልማት ፕሮግራም የምንጀምርበት ዓመት ነው። እንዲሁም በኦሮሚያ ክልል ምዕራብ ሸዋ ዞን ጮቢ የሚባል ቦታ ላይ እንደዚሁ ሰፊ የሆነ የልማት ስራ የምንጀምርበት ዓመት ነው።
በተጨማሪም 16.5 ሚሊዮን የቡናና የፍራፍሬ ተክሎችን ለማልማት ከ90 ሺህ በላይ ሰዎችን ተጠቃሚ የሚያደርግ 94 የውሃ ስራዎችን ለማከናወን ከ300 ሺህ በላይ ሰዎችን ተጠቃሚ የሚያደርግ የጤና አገልግሎትን መዘርጋት 761 ሴቶችና ወጣቶችን በማብቃት ወደ ግል ሥራ እንዲገቡ የሚያደርጉ ሥራዎችም እንደሚከናወኑ አቶ ይልማ አብራርተዋል። ሰዎች ለሰዎች ድርጅት በኢትዮጵያ ብቻ አትኩሮ የሚሠራ ግብረሰናይ ድርጅት መሆኑን የገለጹት ቃል አቀባዩ ዶክተር ሴባስቲያን በአርባ ዓመት እንቅስቃሴው ውጤታማነቱ የተገመገመ ሥራ ሰርቷል ብለዋል። የአርባ ዓመት የሰዎች ለሰዎች ድርጅት ጉዞ ማለት ከ560 በላይ ትምህርት ቤቶችን የገነባንበት፣ በተጨማሪም በቅርብ 28 ትምህርት ቤቶችን ገንብተን የምናጠናቀቅበት፣ በየዕለቱ 500,000 በላይ የሚሆኑ ተማሪዎች የሰዎች ለሰዎች ድርጅት በገነባቸው ትምህርት ቤቶች ዕውቀት እየቀሰሙ ይገኛሉ፣ ወደ 100 የሚጠጉ የተለያዩ ጤና ተቋማትን ገንብተን 2 ሚሊዮን የሚበልጡ ሰዎችን ተጠቃሚ እያደረግን እንገኛለን። በሁሉም ሥራዎቻችን ላይ የተቀናጀ የገጠር ልማት ጽንሰ ሐሳብን እንከተላለን። በዚህም ንጹሕ የመጠጥ ውሃ፣ ትምህርት፣ ዘላቂ አፈር ጥበቃ ሥራ፣ ግብርና፣ ጤናና የወጣቶች ልማትን አቀናጅተን በመሥራት ውጤታማነቱ የተመሰከረ ሥራ አስመዝግበናል ነው ያሉት። ድርጅቱ ለተለያዩ የልማት ፕሮግራሞች ከያዘው በጀት በተጨማሪ ለኮቪድ-19 ድጋፍ ግማሽ ሚሊየን ብር የሚገመት የሕክምና ቁሳቁስ ከውጪ በማስገባት ለጤና ሚኒስቴር ለማበርከት መዘጋጀቱንም ገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ጠቅላይ ሚኒስትር አብይንና የለውጥ አመራሩን የሚደግፉት እንተ ህዝቦች በአማራ ክልል ደሴ፣ ደቡብ ወሎና ኦሮሞ ብሔረሰብ ዞኖች ተካሂደዋል። ሰልፈኞቹ በአማራ ተወላጆች ላይ ይደርሳል ያሉትን ግድያና መፈናቀል እንዲቆም ጠይቀዋል። መስፍን አራጌ ዝርዝር ዘገባውን አድርሶናል።
መንግስት በመተከልና በተለያዩ አካባቢዎች በአማራ ተወላጆች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በአገር ጥፋት ላይ ተሰማርቶ የነበረው የህወሓት ታጣቂ ቡድን ላይ የተወሰደውን ወታደራዊ እርምጃና የተገኘውን ድል እንደግፋለን የሚሉና በርካታ መፈክሮችን ያነገቡ ሰልፈኞች በሆቴል ስቴዲየም ነበር የተሰባሰቡት።
መንግስት በመተከል በሚገኙ አማራዎች ላይ የሚደርሰውን ሰቆቃ መመከትና መከላከል አለበት። በሀገር ጥፋት ላይ ተሰማርቶ የነበረው የጁንታ ቡድን በመደምሰሱ ደስታችን ወደር የለውም። አማራ በደረሰበት ዘሩን መሰረት ያደረገ ጅምላ ጭፍጨፋና የዘር ጥፋት ህልውናችንን መታደግ አለብን።
የደሴ ከተማ ከንቲባ አበበ ገብረ መስቀል ላለፉት 30 አመታት ህዝብን ከህዝብ የሚነጥሉ የሐሰት ትርክቶች ሆን ተብሎ እንዲስፋፉ በመደረጋቸው በተለይ የአማራ ተወላጆች ለዘመናት ከኖሩበት አካባቢ እንዲፈናቀሉና የህይወት መስዋዕትነት እንዲከፍሉ መደረጋቸውን አስታውሰዋል። በጠቅላይ ሚኒስትር አብይና በለውጥ አመራሩ ባለፉት 3 አመታት የተከናወኑ ተግባራትን ያደነቁት ከንቲባው ከኤርትራ ጋር የታደሰውን ወዳጅነት፣ በህወሓት ላይ የተወሰደውን ወታደራዊ እርምጃ፣ የኢትዮጵያዊነትን መንፈስ ለመመለስ የተደረጉ ሙከራዎችን በአብነት አንስተዋል። የኢትዮጵያ ህዝብ ከአማራ ወገኑ ጎን በመቆም ያሳየውን ወገንተኝነት በከተማ አስተዳደሩ ስም ያደነቁት ደግሞ የከተማዋ ብልጽግና ጽህፈት ቤት ኃላፊ ሞላ ሁሴን ናቸው።
በኦሮሚያና በቤንሻንጉል ጉሙዝ ክልልና በተለያዩ የሀገራችን አንዳንድ አካባቢዎች በድህነት ተፈናቃዮችና በኦሮሚያ ሸኔ ታጣቂዎች በአማራዎች ላይ የወሰዱት የግፍ ጭፍጨፋ ከዚህ በላይ የከፋ ሳይሆን መላው የኢትዮጵያ ህዝብ የተፈናቃዮችን በመቃወምና በመታገል ለአማራ ህዝብ ያሳየው
ሰልፈኞቹ ለዘመናት ካሳለፍነው ሰቆቃ አንጻር የለውጥ አመራሩ ከመጣው ወዲህ የተሰሩት ስራዎች ተስፋ ሰጪ ናቸው ይላሉ።
በእውነት እንደቆመ ብሎ ካሰቡት በተለይ ፊት ከነበረብን አንግል ስንመለከተው ዶክተር አብይ ከመጡ በኋላ ብዙ ለውጦች አይተናል። ባልተረጋጋ መንፈስ እንኳ ይህን ያክል ለውጥ እያየ ይህንን ለውጥ ለማደናቀፍ የሚሞክሩ አካላቶች መሞከራቸው በጣም ያሳፍራል፣ በጣም ያሳዝናል። ሙከራዎችም አንዳንድ ነገሮች እያየ ነው። ሰልፍ እንዳትወጡ የሚል ብዙ የተለያዩ ነገሮች ከብሔር ጋር እያይዘው የሚያቀርቡት ነገር አለ። እነዛ ነገሮች እንኳ ችግሮች እንኳ ቢኖሩ ቀስ እያለ በሂደት የሚፈታ እንጂ በእንደዚህ አይነት መልክ በመግለጽ አይፈታም። ስለዚህ እኔ በጣም ዛሬ በጣም ደስ የሚል ነው። ህዝቡ እነሱን አልሰማቸውም። ህዝቡ ግልብጥ ብሎ ነው ከዳር እስከ ዳር ከጫፍ እስከ ጫፍ እየወጣ ያለው።
በዚህ በሶስት አመት ጊዜ ውስጥ የተሰሩት ስራዎች በከፍተኛ ሁኔታ ጠቅላይ ሚኒስትሩን ጨምሮ የክልላችን አመራሮች የሰሩትን ጠንካራና በተለይም ደግሞ በትህነግ ላይ የተሰሩትን ስራዎችን በሙሉ የደሴ ከተማ ነዋሪዎች በለመለገፍ ይወጣልበሰልፍ በየትኛውም በኢትዮጵያ ክልል ላይ የሚገኘውን የአማራ ህዝብ በሙሉ በሰላም የሚኖርበትን መንገድ መንግስት ማስጠበቅ ይጠበቅበታል ብዬ አምናለሁ። የሀገሪቷ መንግስት ከላይኛው ከጠቅላይ ሚኒስትሩ ጀምሮ እስከ ታችኛው በተዋረድ ያሉት የከተማና የክልል ከተሞች እያካባቢ ያሉት የአማራ ህዝብ ሙሉ ለሙሉ ነጻነቱን አግኝተው የሚኖርበት መንገድ ሊፈጠርለት ይገባል ብዬ አምናለሁ።
በአንጻሩ የሰልፉን መካሄድ ያወገዙ ወገኖች መንግስት የራሱን ገጽታ ለመገንባት ብቻ ሰልፍን የሚፈቅድ የአፈጻጸም ድክመቱንና የህዝብ ደህንነት አደጋ ላይ መውደቅን አስመልክቶ ሰልፍ ሲጠየቅ የሚከለክል ከሆነ ከቀድሞ አሰራሩ ተለወጠ ለማለት እንዴት ይቻላል ሲሉ ጠይቀዋል። የድጋፍ ሰልፉ በፈረስ ግልቢያ፣ በሰርከስ፣ በካራቴና ሌሎች ስፖርታዊ ትርኢቶች የታጀበ ነበር። በሰሜናዊ የኢትዮጵያ ክፍል በተደረገው ወታደራዊ ዘመቻ ህይወታቸውን ላጡ የመከላከያ ሰራዊት፣ የአማራ ልዩ ኃይልና ሚኒሻ አባላት ሊና ጸሎት ተደርጓል። በደቡብ ወሎ ዞን ኮምቦልቻ ከተማ፣ በኦሮሞ ብሔረሰብ አስተዳደር ዞን ባቲ፣ ከሚሴ፣ ጅሌ ጥሙጋ፣ አርጡማ ፎርሲና ደዌ ሐረዋ ተመሳሳይ የድጋፍ ሰልፎች መካሄዳቸውን ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የሶማሊያ ተቃዋሚ ቡድኖች የፕሬዝደንት መሐመድ አብዱላሂ ፋርማጆ መንግስት ምርጫው እንዲዘገይ ያሳለፈውን ውሳኔ በመቃወም በዚህ ሳምንት መጨረሻ ላይ ሰላማዊ የተቃውሞ ሰልፍ እንደሚያደርጉ አስታውቀዋል። የአሜሪካ ድምፅ ዘጋቢ መሐመድ ቃዩ ከሞቃዲሾ ዘገባ ልኳል። ደረጀ ደስታ ያቀርበዋል።
ለፕሬዝደንታዊው የሶማሊያ ምርጫ የሚወዳደሩት የተቃዋሚ ፓርቲ እጩዎች ህብረት የሶማሊያን መንግስት ፕሬዝደንት አመራር እንደሚቃወሙ አስታውቀዋል። ፈርማጆ በሚል የቅጽል መጠሪያቸው የሚታወቁት የሶማሊያው ፕሬዝደንት ሌላ የአራት ዓመት ተጨማሪ የስልጣን ዘመን የሚፈልጉ ቢሆንም የሶማሊያ ምክር ቤት ግን ማራዘሚያውን ውድቅ አድርጎታል። የፕሬዝደንት ፈርማጆ የስልጣን ዘመን ያበቃው ባለፈው ሳምንት ቢሆንም ምንም አይነት የምክር ቤት ምርጫ ስለመኖሩ ይፋ አልተደረገም። የሳቸውም መንግስትና ባለስልጣናት ስለሁኔታው ያስታወቁትም ሆነ የሰጡት ፍንጭ የለም። የተቃዋሚዎቹ ፕሬዝደንታዊ እጩዎች ህብረት ሊቀመንበር ሼህ ሸሪፍ አህመድ በምክር ቤቱ ህንጻ ፊት ለፊት ሰሞኑን በሰጡት መግለጫ እንዳስታወቁት የተቃውሞ ሰልፉ የሚደረገው መንግስት በተቀመጠው የጊዜ ሰሌዳ መሰረት ምርጫውን ባለማካሄዱ እንደሆነ አስታውቀዋል። ሼህ አህመድ አስከትለውም
ሙረሽሂንቱ ዶድ ዳር የፈላንቀን ከድብ ወሃይ ጓንሰደን ቢስሶባህ ሉጉዲደን ያይ አርማ አንሶ ሸግነይ
የተቃዋሚ የፖለቲካ ፓርቲዎቹ በዚህ ሳምንት አርብ የፌዴራል መንግስቱን በመቃወም ሰላማዊ የተቃውሞ ሰልፍ ለማካሄድ ተስማምተዋል። ምክንያቱም የፌዴራል መንግስቱ ግልጽ የሆነ ምርጫ ማድረግ አልቻለም፣ የአገሪቱን ደህንነትን ማስጠበቅና በአፍሪካ ቀንድ የፖለቲካ መረጋጋት አላመጣም።
ፕሬዝደንታዊ ስልጣኑን ከሚሹት መካከል አንዱ የሆኑት የቀድሞ ፕሬዝደንት ሐሰን ሼህ መሐመድ ዩናይትድ ስቴትስን ጨምሮ ዓለም አቀፎቹ አጋሮች ሶማሊያ ሰላማዊና ዲሞክራሲያዊት አገር እንድትሆን እንዲያግዟት ተማጽነዋል። መሐመድ ከዓለም አቀፉ ማህበረሰብ ምን እንደሚጠብቁም ሲናገሩ
ሳህበ ሶማሊያ ሲዶከል አይገነ ደርዳርን ወይተኩ አይደን ማይኑ ላኩዋኩለ ደርዳርነና
ከዓለም አቀፍ ተቋማት የምንጠብቀው የመፍትሄው አካል እንጂ የችግሩ አካል እንዳይሆኑና የሶማሊያን ጉዳይ እያወሳሰቡ ያሉትን የፖለቲካ መሪዎች ሁሉ በማነጋገር የመፍትሄው አካል እንዲያደርጓቸው ነው።
ችግሩ እየተባባሰ ባለበት ሁኔታ ውስጥ የፖለቲካ መሪዎች ውጥረት የበዛበትንና በቋፍ ያለውን የአገሪቱ ሁኔታ የበለጠ ከሚያባብሱ ድርጊቶች እንዲቆጠቡ የሲቪክ ማህበረሰብ ቡድኖች አሳስበዋል። ከነዚህ መካከል የአፍሪካ ቀንድ የሰላምና ልማት ተቋም ዲሬክተር ሐሰን ሙዳኔ አንዱ ናቸው።
እንዲወለዱ አይ ከጋብሰይ ታስነ አይ ከንቴ እንትንቲ ሐላዳን ለስለሶ ጋሮ ሙዓረትኪ ዱ
ፕሬዚዳንት ፎርማጆ ምርጫውን በጊዜው ሰሌዳ መሰረት ማድረግ ያለመቻላቸው ግልጽ ነው። በሌላም በኩል ተቃዋሚዎችም የኮቪድ-19 ወረርሽኝ በአገሪቱ እየተስፋፋ ባለበት በዚህ ወቅት የተቃውሞ ሰልፍ መጥራታቸው ኃላፊነት የጎደለው ድርጊት ነው። ከዚህም በተጨማሪ ደግሞ በሶማሊያ ዋና ከተማ ሞቃዲሾ የቦምብ ጥቃት ሊደርስ እንደሚችል ስጋት መኖሩም ተገልጧል።
ዓለም አቀፉ ማህበረሰብም ሁሉም የሶማሊያ መሪዎች የተናጥል እርምጃዎችን እንዳይወስዱ አሳስቧል። ይልቁንም እንደ አውሮፓ አቆጣጠር መስከረም 2020 ምርጫውን አስመልክቶ 101 የምክር ቤት አባላትን ለማስመረጥና ከዚያም ውስጥ የአገሪቱን ርዕሰ ብሔር ለመምረጥ የደረሱበትን ስምምነት በቶሎ ተግባራዊ እንዲያደርጉ ጠይቋል። የአገሪቱ ፕሬዝደንት ፈርማጆ በበኩላቸው ከስምምነቱ ያፈነገጡት ተቃዋሚ የፖለቲካ ፓርቲዎች ናቸው በማለት ይከሳሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
የተከበራችሁ አድማጮች፣ ዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ይቀጥላል። ከኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። በትላንትናው ምሽት የጀመረ ቃለ ምልልስ ይቀርባል። የአሜሪካ ድምፅ ከተባበሩት መንግስታት ከኢትዮጵያ ቋሚ መልእክተኛ አምባሳደር ታየ አስቀስላሴ ጋር በተለይ ያደረገው ቃለ ምልልስ ሁለተኛ ክፍል ነው የሚቀርበው። በትግራይ የሰብአዊ ሁኔታ ዙሪያ በመንግስታቱ ድርጅት ልዩ ልዩ ጽፈት ቤቶችና ሌሎች ዓለም አቀፍ የረድኤት ድርጅቶች የወጡ ዘገባዎችንና መግለጫዎች መነሻ ያደረገ ነው። በርካታ ወቅታዊ ርዕሰ ጉዳዮችንም ይዳሰሳል። አሉላ ከበደ ነው ያነጋገራቸው።
አምባሳደር ታዬ፣ በዚህ ጉዳይ በተለይ በሴቶችና በህፃናት ላይ ሊደርስ የሚችል አደጋንም ሆነ ተለይቶ ውንጀላ የቀረበበትን በሴቶች ላይ የሚፈጸምን ጥቃት ህጉ የሚፈቅደውን የመጨረሻ እርምጃ ለመውሰድ የመንግስቱን ቁርጠኝነት መንገሮ ብዙዎችን የሚያበረታታ ይመስለኛል። የሚቀጥሉትን እርምጃዎች እንከታተላለን። ወደ ሌላ አዲስ ዘገባ ልውሰዶ። አምባሳደር ታዬ፣ በአንዳንድ የትግራይ ከተሞች ህገወጥ የአየር ጥቃት ተፋላሚ ወገኖች ባላቸው ተፈጽሟል የተባለውን የተባበሩት መንግስታት ድርጅት እንዲያጣራ ይላል ዓለም አቀፉ የሰብአዊ መብት ድርጅት Human Rights Watch ያወጣው መግለጫ። ስለዚህስ ምን ይላሉ?
በርግጥ እኔ ሪፖርቱን አላየሁትም። የሆነ ሆኖ በኢትዮጵያ መከላከያ ሰራዊት ያደረገው ነገር ቢኖር በትክክልም የታየ በተጨባጭ በጦርነት ወቅት ስንት ከተሞች ፈርሰዋል፣ ስንት ህዝብ ተንገላቷል። የሌሎች ሀገሮች ተመክሮ ይሄንን ነው የሚያሳየው። ኢትዮጵያ መከላከያ ሰራዊት ያደረገው ግን ያ ሁሉ ችግር፣ ያ ሁሉ መንገላታት፣ ያ ሁሉ ሰቆቃ፣ ያ ሁሉ በብሔራዊ ማንነት በኢትዮጵያዊነት መዋረድ ተከስቶ ነገር ግን በዲሲፕሊን ምክንያቱም የራስ ህዝብ በመሆኑ የወሰዳቸው እርምጃዎች በሙሉ ጥንቃቄ የተሞላባቸው ናቸው። ጥንቃቄ የተሞላባቸው በከተሞች መካከል ግብግብ አልተካሄደም። የከተማ ውጊያ አልነበረም። ምናልባት በአንዳንድ ትንሽ ከተሞች ተካሂዷል ሊሆን ይችላል። እኛ እስካለን መረጃ መከላከያ ሚኒስቴር እንዳለው አሁን ሂውማን ራይትስ አለ የሚባለው አይነት እውነታ አይደለም የነበረው። ያውም ኮላተራል ወይም ደግሞ የተጓዳኝ ጉዳት ሳይኖረው ነው ከተሞቹ ነፃ የሆኑት። ለምንድን ነው ነፃ የሆኑት? ነፃ የሆኑበት ምክንያት የህወሓት ቡድን ዝግጅት ባልጠበቀው ወይም ደግሞ ቀደም ሲል ንቆት በነበረው ኃይል የተሰጠው አጸፋ ከባድ ስለነበር፣ ማለትም የፊት ለፊት ውጊያዎች ከባድ ስለነበር የግዴታ የያዛቸውን ቦታዎች ለቆ መሄድ ነበር። ስለዚህ በከተሞች አካባቢ ጦርነት ማድረግ አስፈላጊ ማልነበረም። ስለዚህ አስፈላጊ ባልነበረበት ሁኔታ ደብድቧል የሚል ክስ ፖለቲካዊ እንደምታ ከለለው በስተቀር እኔ ትክክለኛ አይመስለኝም። ይሄንንም ዝም ብሎ መክሰስ ቀላል አይደለም በአንድ ሉዓላዊ ሀገር ላይ። ስለዚህ ይሄንን በትክክል በማስረጃ ማቅረብ አለባቸው። ቀደም እንዳልኩት የተለመደ ባያረገውም ያረጋዋል the usual suspect ነው ይባል። በዛ ሳቢና ፍሬምወርክ እይታ ስለሚያዩት ነው ብዙዎቹ በተለይ ከሰብአዊ መብት ድርጅት ጋር ተያያዥነት ያላቸው ይሄን ስለሚያደርጉ ነው። ቢሳሳቱም ጠያቂ ስለሌላቸው ጠያቂም የለንም ብለው ስለሚያስቡ ከተጠየቁም ከለላ ሊሰጡን ይችላሉ የሚሉ ትልልቅ አገሮች አሉ ብለው ስለሚያስቡ እንደፈለጋቸው ነው አስተያየት የሚሰጡት። ይሄ ትክክል እንዳልሆነ በርግጥ በመንግስት በኩል አስፈላጊው መግለጫ መሰጠት ያለበት ይመስለኛል። መግለጫ ብቻም ሳይሆን በአካል ልክ እንደ ጀኖሳይድ እና ደግሞ የጾታ ጥቃት ቢሮዎች ሁሉ በአካል እየሄዱ ማነጋገርን የሚጠይቅ ይመስለኛል።
አምባሳደር ታዬ፣ የኢትዮጵያ መንግስት የሚተቹ ወገኖች ከሚያቀርቧቸው ክሶች በተደጋጋሚ የሚሰማው ሌላው የኤርትራ ኃይሎች በዚህ ጦርነት መሳተፋቸው በአክሱም እና ሌሎች አካባቢዎች ጣልቃ መግባትና በዜጎች ላይ በደል አድርሰዋል የሚለው ውንጀላ የመግባታቸው ዜና ሳይሆን ለምን የሚለው ነው ጥያቄ ሲሉ የኢትዮጵያ መንግስት ይወነጅላሉ። የኢትዮጵያ መንግስት ፈቅዶ የውጭ ኃይል በኢትዮጵያ ላይ ጥቃት እንዲያደርግ ፈጸመ ነው የሚሉት።
ይህን በሁለት መልክ ማየት የተገባ ይመስለኛል። አንደኛ የኢትዮጵያ ወታደሮች በጓደኞቻቸው በሀገራቸው በራሳቸው ልጅ አንድ ምሽግ አንድ የቀበሮ ጉድጓድ ውስጥ በነበሩ ባልንጀሮቻቸው ዘር ተለይቶ ሲታረዱ ሲንገላቱ ሲሰደዱ የተሰደዱት የተጓዙት ወደ ኤርትራ መለመላቸውን ልብሳቸውን አስወልቀው በባዶ እግራቸው ወደ ኤርትራ ሄደዋል። ከኤርትራ ደግሞ ራሳቸውን አደራጅተው ብጣሽ ልብስም ስላልነበራቸው ብዙዎቹ ልብስ ዩኒፎርም ተቀብለው እንደገና የሀገራቸውን ክብር ለማስመለስ ተንቀሳቅሰዋል። አንዱ እውነታ ይሄ ነው። ይሄን የሚክድ ያለ አይመስለኝም። በግንባር የነበሩትም በትክክል ያስቀመጡት ይሄ ነው። ሲቃ እየተናነቃቸው። ሁለተኛው ህወሓት እኮ ሊሸነፍ አልነበረም ፕላን ያደረገው በሶስት ወር ውስጥ አዲስ አበባ ለመግባት። አዲስ አበባ ብቻ ለመግባትም ሳይሆን ምናልባት ታሰበው እንቅስቃሴ ጋር ተያይዞ ማለት በኤርትራ በኩል ጥቃት ከደረሰብንም በሚል ለማምታታት የኤርትራን ዩኒፎርም ሲሰፉ ቀርመዋል። አልብሰው ያንቀሳቀሷቸውን ሰዎች ደግሞ በቪዲዮ በተለያዩ መንገዶች ተመልክተናል። ይሄ አንዱ ጭብጥ ነው። ሶስተኛ እውነታው ኤርትራ እንደ አገር ያን ያህል በደንበሩ አካባቢ ጦርነት ሲካሄድ በራሷ ግዛት አቅራቢያ عقد ماز بوتا ماز የማንኛውም ሎዓላዊ መንግስት ተርታ ሊሆን አይችልም ወይ? ምናልባት እኔ በማይካድራ ያ ሁሉ ሰው ወገን እየተለየ በማጅራቱ ሲታረድ ይሄ ደግሞ ወደ ሁመራ ሲቀጥል የኤርትራ ወታደሮች ደንበራቸው ላይ ሆነው ቦታ ባይዞ ኖሮ ምናልባት እንደ ሩዋንዳ ሁሉ የሩዋንዳ ታሪክ የምናውቀው ቦታ ባይዞ ሁሉ የሚጠየቁ ይመስለኛል። ይሄን የግምትና ሐሳብ ምክንያቱም ህዝብ ይያለቀ። ስለዚህ አሁን የኤርትራ ጉዳይ በፈረንጆች አባባል the boogeyman and የተሸነፈ ኃይል ያሸነፈውን አካል ብርታትና ጥንካሬ መካድ ሲፈልግ ሽንፈትን ከተከናነበም በሌላ ድጋፍና በሌላ ገዛ በሌላ ኃይል ነው የተፈጸመ ነው ለማለት የሚፈጠረው ነው ይመስለኝ። ስለዚህ ሁሉንም ነገር በኤርትራ የማላከክ አባዜ በተለይ በቲፒኤልኤፍ ኦፕሬቲቭስ ወይም ደግሞ በህዋት ቡድን ሰዎች ስለስፋት የሚታይ ነው። ስለዚህ ይሄን አጉል ዝም ብሎ ካንቱ መሰረት የሌለው ክስ ነው።
መልካም። በሳምንቱ አጋማሽ የወጣ አንድ መግለጫ የኢትዮጵያ ቀይ መስቀል ማህበር ፕሬዚዳንት አበራ ቶላን እየተከሰ ነው። የኢትዮጵያ ቀይ መስቀል ማህበር መሰንበቻውን በሰጠው በዚህ መግለጫ የአጃንስ ፍራንስ ፕሬስ እንደዘገበው ለየት ያለ ትኩረት ስቧል። የትግራይ ክልል 80% ከረዲት አቅርቦት ውጪ ነው፣ በአሁኑ ሰዓት አይደረስበትም ተቆርጧል ማለታቸውን የገለጸው በርግጥ በበነጋታውና በተከተሉት ቀናት የቀይ መስቀሉ ፕሬዝዳንት አስተባብለዋል ይሄን ቀደም ሲል አጃንስ ፍራንስ ፕሬስ ያወጣውን መግለጫ። ዛሬ አንድ ሰው ሊሆን ይችላል የሚሞተው የዛሬ ወር 1000 በሁለት ወራት በ10000ዎች የሚቆጠሩ ለልፈት ሊዳረጉ ይችላሉ በዚህ ባንጃብ በየረሃብ አደጋ የሚል ነው። በጣም ጠንከር ያለ ምናልባትም የስጋቱ መጠን ያናረ በኢትዮጵያዊ ተቋም የተገለጸ በመሆኑ ብዙ አነጋግሯል። እንዳልኩት አሁን ምን እንነጋገረው ማስተባበያ ከሰጡ በኋላ ነው። እርሶስ ከሚረዱ ድረስ የዚህን ቃለ ምልልስ መንፈስም በተለይ ደግሞ ያደጋውን ክብደት የገለጹበትን እንዴት ያዩታል?
የሚዲያ እውነትን አቅን ሲፈልግ መደበቅ ሲፈልግ ማጠማዘዝ ወይም ደግሞ ዲሲቭ ማድረግ አቅም ምን ያክል እንደሆነ በዚህ መግለጫ ያየነው ይመስለኛል። ሚዲያ አዲስ ትርከት ሊሰጥ ይችላል። ዓለም አቀፍ ሚዲያው ቅኝቱ በአብዛኛውን በተለይ በእኛ ብቻ ሳይሆን በሌሎች አፍሪካ ሀገሮች በሙሉ ጥፋትና ጥፋት ላይ ያማከለ እውነት ብትነግረው እንኳን ሐሰት ነው የሚል ድምዳሜን ይዞ ስለሚመጣ ወይም አስቀድሞ በተሰላ እሳቤ ስለሚቀርብ ማዳመጥ የሚፈልገው የምትለውን ሳይሆን መጀመሪያ ባምሮ የሳለውና የቀረጸው ነው። ትንሽ ነገር በተሳለው ጋር ሚስማማ ሲመስለው ያንን ጀስቲፋይ ማድረግ ወይም ያንን በማረጋጋት የፈልገውን ትርከት ይሰራል። ኤግዛክትሊ የሆነው እሱ ነው። ምንድነው ያሉት? በማስተባበያው እየተናገሩ የነበሩት ስለ ትግራይም ብቻም ሳይሆን በቤንሻንጉልና ጉምዝ በሌሎችም አካባቢ ስላሉ ቦታዎች እርዳታ ስለሚፈልጉ ያሉትም የኢትዮጵያ የቀይ መስቀል ድርጅት ተረጂዎችን ለመደገፍ የተከለከለበት አንዳችም ሁኔታ አልነበረም፣ በጭራሽም የለም። ሶስተኛውና ወጭብት የቀይ መስቀል ማህበር ፕሬዚዳንት ያሉት እኛ ያጋጠመን 80% የሚሆነው ድጋፍ ፈላጊ ህብረተሰብ ለመድረስ አቅም አጥሮናልና አቅም ስላጠረን ድጋፍ ስጡን ነው የደረስነው 20% ነው። ድሪፍ አቅምና ካፓሲቲና ካፓቢሊቲ ከሰው ኃይል ሊሆን ይችላል፣ ከሪሶርስ ሊሆን ይችላል፣ ከቁሳቁስ ሊሆን ይችላል። እጥረት ስላለብን መድረስ አለብን። ይሄ ማለት ሌሎች የኢትዮጵያ መንግስት ማለትም እርዳታ ድርጅት እንዲሁም ደግሞ እንደ ኦቻ የመሳሰሉት ዩኒሴፍ የመሳሰሉት የሚደርሷቸውን ማህበረሰቦች ሁሉ ደምሮ ለማስቀመጥ ነው ኤፍ ያስቀመጠው። ስለዚህ misrepresent ማድረግ ብቻ ሳይሆን deliberately ወይም ደግሞ አውቆ ዜናውን የማዛባትም አይደል ማዛባት አንድ ነገር ነው፣ የመቀየር ነው የተካሄደው። ትክክለኛ ሪፖርት አይደለም፣ በተጨባጭ ሁኔታውንም አያሳይም። በርግጥ በትግራይ የተረጂዎች ቁጥር ከፍ ያለ ነው፣ ምክንያቱም ያመጻው ቡድን በትኖት ነው የሄደው ይሄን ሁሉ ማህበረሰብ የራሱን ህይወት ለማትረፍ። አርቆ ማሰብ አርቆ ማየት አልቻለም። በድርጅትና በድርጅት እምነት ብቻ የተከለለ በመሆኑ እንደ ሀገር እንደ ማህበረሰብ ማሰብ ባለመቻሉ ከሁለት ሚሊዮን በላይ ህዝብ ተረጃው ላላ ሜዳ ላይ ነው ጥሎት ሄደው። ዞሮ ዞሮ እዳው የኢትዮጵያ ህዝብና መንግስት ነው። የመጠበቅም የመንከባከብም ኃላፊነቱ ኢትዮጵያ ላይ ነው የወደቀው፣ በጠቅላላ የኢትዮጵያ ህዝብ ላይ።
መልካም አምባሳደር ታዬ፣ አሁን ያነሱትን የሚከተል ጥያቄ ላንሳ። ይሄ ምናልባትም በብዙዎች ዘንድ የሚነሳ ነው። እርስዎ እንዳሉት እነኚህ የመገናኛ ብዙሃን የሚያቀርቡት ትክክለኛ መረጃ ካልሆነ ተደጋጋሚ ክሶችን ከፍተኛ እውቅና ያላቸው ዓለም አቀፍ የመገናኛ ብዙሃን ጨምሮ ከዚህ ቀደም ታይቶ በማያውቅ መልኩ በርካታ ዓለም አቀፍ መገናኛ ብዙሃን ኢትዮጵያውያን ያልሆኑም ግለሰቦችም ጭምር የኢትዮጵያን መንግስት በዜጎች ላይ በሚደርሱ ጉዳቶች ተጠያቂ የሚያደርጉ ጽሑፎችን ለንባብ ሲያደርሱ እንመለከታለን። እርግጥ ነው ይህን በመቃወም ሌሎች ኢትዮጵያውያንም ሲጽፉ፣ አንዳንድ አፍሪካውያንም በመተቸት ጽፈዋል። ነገር ግን ለምን የሚለውን ጥያቄ እንድናነሳ ይጋብዛልና፣ በእርግጥ እርሶ እነኚህ ጽሑፎች መሰረት የሌላቸው ናቸው፣ በአብዛኛው እውነተኛ መረጃ አይደሉም የሚሉ ከሆነ ለምንድን ነው በተለየ ሁኔታ የኢትዮጵያን መንግስት በሚተችና መሰረት የሌለው መረጃ እንዴትስ ነው ሊቀርብ የቻለው? ምንድን ነው መሰረቱ?
መነሻው በርካታ ነው። እንደሚታወቀው የህወሓት ቡድን ያሰበውና የተለመው ቅድም እንዳስቀመጥ ነው በአጭር ጊዜ ውስጥ ቢቻል ስልጣን መያዝ፣ ካልሆነ ደግሞ ህወሓት ወሳኝ ያልሆነባት ኢትዮጵያ ትፍረስ የሚል ብሂል ይዞ ነው የተነሳው። ይህንን አልደበቁንም፣ አልሸሸጉንም፣ በአደባባይ በተደጋጋሚ ነግረውናል። የነበራቸው እምነት ግን በአጭር ጊዜ ውስጥ መቆጣጠር ነው። የሚዲያ ጓደኞቻቸውን ከዚህ በፊት የሚታወቁ ወይም ደግሞ ቀውስ በሚመጣበት ጊዜ ራሳቸውን ለጥቃቅን ነገር መስጠት የሚፈልጉ በሙሉ ተሰልፈዋል። ሰዎቹ አዲስ አይደሉም። እንደምናየው ቅኝቱ በሙሉ የነበረው የእናሸንፋለንን ታሪክ ለማስተጋባት ነበር። ይህ በአጭር ጊዜ ሲገለበጥ ትርከቱ ተቀይሮ፣ ነገር ግን በሚዲያ ዙሪያ ያሰለፏቸው የኮለኳሏቸው ሰዎች በሙሉ ነው በፕሮፓጋንዳ ራሎ የተሰማሩት። በስም እየጠቀሱ ማስቀመጥ የሚቻል ይመስለኛል። አሁን ያለንበት ሁኔታ እውነትና ሐሰት ግብ ግብ የገጠሙበት ወቅት ነው ለማለት ይቻላል። በሚዲያው ዘርፍ በኢትዮጵያ መንግስት በኩል በአንጻሩ እንደ ማህበረሰብ በህዝብ በኩል እንዲህ አይነት የፖለቲካ ህመም፣ እንዲህ አይነት የፖለቲካ ወፈፌነት በቲፒኤልኤፍ ቡድን ይፈጸማል የሚባል ብዙ ግምትም አልነበር። ምክንያቱም እንዲህ አይነት ግምት የሙት ጨዋታ ነው የሚል ድምዳሜ የሚጠፋው ሰው ያለ አይመስለኝም። ቅድም እንዳልኩት እኛ ከልንንበት ኢትዮጵያ ትበተን የሚባለው እሳቤ ገዝፎ እያንዳንዱን ጭንቅላት ገዝቶት ካሉ በስተቀር በቲፒኤልኤፍ በኩል ይሄ ወደ እውነት የተጠጋም ይመስለኛል። ስለዚህ ትክክለኛውን ሀቅ ለማስጨበጥ በአንድ በኩል መሬት ላይ ያለውን ሁኔታ መቀየር የግድ ነው፣ በሌላ በኩል ደግሞ ትክክለኛውን ሁኔታ ማሳየት የተገባ ነው። ስለዚህ አስቀድሞ የተዘጋጀ የፕሮፓጋንዳ ማሽነሪና በዋነኛነት በአገር መከላከል ዙሪያ የተጠመደ መሳል ምሳል ይሄድ አልቻለም። ለዚህ ነው በርካታ ትርከት፣ በርካታ ዜና በተበዳዩ የኢትዮጵያ ሕዝብ ላይ ብዙ የዘነበው ለማለት ይቻላል። አጥፊው ላይ ከማነጣጠር ይልቅ በተጎጂው ማህበረሰብ፣ በተጎጂው ሕዝብ፣ በተጎጂው እና በመከላከል ላይ በነበረው መንግስት ላይ ያነጣጠረው ሲሆን፣ ምክንያቱም የተሳለ ፕሮፓጋንዳ ነበር ለሁለት ዓመት የተደከመበት። እንዳውም አንዳንድ ሰዎቻቸው ጥቃቱን አሁን እንደ ሪትሮስፔክት ነው ወደኋላ ተመልሰን ስናየው ጥቃቱ ከመፈጸሙ በፊት አንዳንድ ሰዎቻቸው ወይም ፕሮፓጋንዲስቶቻቸው እንዴት እንደወጡ ስናይ ይህንን የሚያረጋግጥ እንደሆነ ማየት የሚቻል ይመስለኛል። ስለዚህ ዝግጅት ነበር፣ ሰዎቻቸውን አሰልፈዋል። በእኛ በኩል ግን ይሄ ዝግጅት አልነበርም።
አምባሳደር ታዬ፣ ምናልባት የመጨረሻ ላደርግ የምፈልገውን ጥያቄ እርስዎም የተጋሩኝ ይመስለኛል። አንድም እነኚህ መረጃዎች ትክክለኛ አይደሉም በሚል የኢትዮጵያ መንግስት የሚከላከል ከሆነ ከዚህ አንጻር በእርግጥ ይሄ ሁሉ ውንጀላ መሰረተ ቢስ ከሆነ ሌሎችም የዜጎችን መብት ማስከበር ሊደርስ ከሚችል አደጋ መጠበቅም የመንግስቱ ኃላፊነት ነው እና በከፊል የኢትዮጵያ መንግስት አካባቢ ያለው እውነታ እንዲታይ አለማድረጉ ችግር አይደለም።
በወቅቱ የነበረው የመላ ማህበረሰባችን ትኩረት እንደ አንድ መንግስት የሁሉም ነገር መቋጫና መደምደሚያ የሆነውን ሉዓላዊነትን ማስከበር ነው። የሀገር አንድነትን ማስጠበቅ ነው። በኃይል ባመጣ ሊከናወን ይችል የነበረውን ሰፊ የደም መፋሰስ ማቆም ነው። እኔ አንዳንዴ የውጭውን ትንታኔ እንተውና የህወሓት ሰዎች እንዳሰቡት በሶስት ወር ውስጥ ወደ መሀል ሀገር መተው ቢሆን ምን ይፈጠር ነበር? ይህንን ለእያንዳንዱ ኢትዮጵያዊ መተው ይቻላል። የደም አለባ ነበር ሚሆን። ስለዚህ የመከላከሉና ብሎም አጥቅቶ ማንበርከኩ እርምጃ ኢትዮጵያን በደም አለባ እንዳትጥለቀለቅ ያደረገ ኃላፊነት የተላበሰበት እርምጃ ነው። ስለዚህ ዋናው ትኩረቱ ኢትዮጵያን የማዳን ተግባር ነው፣ አገርን የመጠበቅ ተግባር ነበር። ኢትዮጵያ መንግስት በኢትዮጵያውያን ሚዛን መታየት ካለበት ዋናው ተግባር መመዘኛው ይሄ ይመስለኛል። እንደ ሌሎች እንደሰማናቸው አገሮች የመበተን እጣ ፋንታን አስበው አቅደው ሊያጎናጽፉን የፈለጉ ሰዎችን ማስቆም ነበር የኢትዮጵያ ተግባር። እንደ መንግስት ቅድሚያውም ትኩረቱም እሱ ነው። በእርግጥ አስቀድሞ እንዳልኩት ዝግጅት ስላልነበረ በቂ የሚዲያ ኃይል ለማስገባት እውነታውን እንዲያስረዱ ለማድረግ የሚቻልበት ሁኔታ አልነበረም። መጀመሪያ መቀመጫህን ነው። ስለዚህ በዚህ ሚዛን ነው መሰላት ያለበት ይመስለኛል። የኢትዮጵያ መንግስት የሚከሰስም የሚወቀስም ከሆነ ኢትዮጵያን በሁለት እግሯ ባያቆማት ነበር። እንደ ኢትዮጵያውያን እንደሚገባን ከሆነ እንደምንረዳው ከሆነ በቅንነት እስካየነው ድረስ ትልቅ እርምጃ ነው። በሀገራችንም በትልቁ የኢትዮጵያ የሂስትሪ ክሮኒክል ወይም ደግሞ ትርከት ውስጥ እኔ እንደ አብነት መጠቀስ ያለበት ይመስለኛል። ተጠያቂነት ካለም የኢትዮጵያ ሉዓላዊነት ቢደፈር ኖሮ፣ ብንበታተን ኖሮ፣ አገር ቀልብ ይለብስ ኖሮ ተጠያቂነቱ የሚመጣው ከዛ ነው ይመስለኝ።
ምናልባትም በኃላፊነቱ የኢትዮጵያን መንግስት በተባበሩት መንግስታት ድርጅት እንደሚወክል ከፍተኛው ዲፕሎማት ብቻ ሳይሆን እንደ ዜጋ የሚታይ ጥያቄ ላንሳለሁ። በኢትዮጵያ ውስጥ ብዙ አሳሳቢ ነገሮች ያሉበት ሁኔታ ላይ ነው ያለ ነው። በሰሜን ኢትዮጵያ ከተካሄደው ግጭትና የተከተሉት ሁኔታዎች የረሃብ አደጋ ማንዣበብ ሚሊዮኖች ለከፋ ሁኔታ እንዳይጋለጡ ቀደም ብለን በተመለከትናቸው ጥያቄዎች ውስጥ ያነሳ ናቸው። በሱዳን የድንበር ግጭት ምናልባትም ወደ ከፋ ሁኔታ እንዳያመራ ስጋት የፈጠረበት ሁኔታ አለ። በሀገሪቱ የተለያዩ አካባቢዎች ግጭቶች ንጹሐን ዜጎች ህይወታቸውን አጥተዋል። በርካቶች ይህን ለማስቆም የተሞከሩ ሁኔታዎች ወይም ድርጊት የሚበቃውን ያህል አልረዱም ሲሉ ይተቻሉ። ከትችቶቹና ከክሶቹ ባሻገር ኢትዮጵያ ወደ ሰላማዊ ሁኔታ እንድትመለስ እነኚህ ያንዣበቡ አደጋዎች እንዲቀለበሱ ምን ያህል ተስፋ አለዎት? እንደ ዜጋ እነኚህ ሁኔታዎች እንዴት ይመለከታሉ?
እጅግ በጣም ጥሩ ጥያቄ ነው። ለረዥም ጊዜ በተለያዩ ደረጃዎች እንደ ዲፕሎማትም እንዲሁም እንደ ዜጋ በተለያዩ ደረጃዎች ተሳትፎ አድርጌያለሁ። አዲስ ለውጥ በሚመጣበት ጊዜ ምንጊዜም አዲሱ አስተሳሰብ አሮጌውን ገፍቶ እግር ለመትከል የሚደረግ የሐሳብ ግብግብ ቢሆን ጥሩ ነበር። ነገር ግን የሐሳብ ግብግብ ብቻ ሳይሆን አዲሱን ስርዓት ለመትከል በኢትዮጵያ የፖለቲካ ታሪክ ውስጥ የሚደረጉ እንቅስቃሴዎች ሁሉ ነውጥን፣ አመጽን የተላበሱ ናቸው። በአጭር ዘመን ታሪክ ይህንን ማየት የሚቻል ይመስለኛል። አሁን የምናየው ኢትዮጵያ አዲስ ለውጥ ያስፈልጋት ነው። እንግዲህ እንደ መንግስት ሰራተኝነት እንደ ድርጅት ሳይሆን እንደ ብሔር ሳይሆን እንደ መንደር ሳይሆን እንደ ክፍለ ሀገር ሳይሆን ማወራው እንደ ኢትዮጵያ ሀገር አዲስ ለውጥ ያስፈልጋት ነበር። ይህ ለውጥ ደግሞ ድም እንዳልኩት አሮጌው አስተሳሰብ ከነ ዝግትልትሉ ከነን እንደምታው ከነ አስተሳሰቡ እስኪወገድ ድረስ ወይም ደግሞ አዲሱ ተወልዶ እግር እስኪተክል ድረስ የነበረው ምጥ የታለፈ ይመስለኛል። ምጡ ታለፈ። ማረጋገጫው አሁን ያለንበት ሁኔታ ነው። አዲሱ አስተሳሰብ እንዳይወለድ ያልተገመደ ተንኮል አልነበረም። ያልተሸረበ ሴራ አልነበረም። በፖለቲካ ሐሳብ የሚመጣ ቅድም ባሉት በዘውግ ሐሳብ የሚመጣ በእቡይነት የሚመጣ ማለትም ኢንቨንሲብል ከመሆን በእብሪት የሚመጣ ያ ምጥ ታልፏል። እንዴ ነው እየጣ አሁን የተወለደው እንዲያድግ ساهم اندی کنچریم یه فلگو دم ورکاتش نه من نشاتو پلیتکایی من نشان نبرتنی واسط ساسو کدوم دالو کت یه تن کوال لولیمی متو چیروچ اندامین ورو مگم مت یه تلک آبن نت ایتانال یه نن چگر یه تپی هزج یه تپی منگس تقوامو مال فوتان فلت متوشی سرایت یا سلف یا مسحیل نبر به تاریک کو یلا دیت دیت بیس سال اندوهانه سوند تمرا واروی متوجه مکنیاتم یا لف تاریک سلون این هنن مکوامی چاله برات سال بیتی پیا کتاینت بیتی پیا هیوت یه میامد تن کارم ها برسه ولن مالتن سلزیت نه باگری نه بیتی پیا هز بیتی پیا گنانه نتن به میامنو مریچ من تعلیم آسان فاو یه مسافای مسلم نزیت ولد بچام سان لامیک اتلوس یه سگات نتانی اون مسرات چاله نگردن به یه درجه ای میگات امونن شگرچ کدوم داده کسکت اندارات میخوانو کفتنیا فتناش نو به بهرای مانن نتاشن نه ولو آلاین نتاشن لایت گارتو بتبه باوقات یالنن مک هاید من دنیالن هزبانه اگر اون لامت ابک بکی سنال بناهال لوزی گالن یه مکلاکل لاغوت نرم ساشین نتیالو تقوام گالن منگستال سلزی یه نن مکافت پاور لیفرج لامارگ ویم دمو پاتیجن لامک ایس هم آمیچونی تاو چالو نه یه انسن مزنو یه تپیا تصفا کخیاله تمرچ نتاشن یه مایکارنو یا کبابی خاسما مهوناشن یه مایکارنو نه اتوم بزو بزو سفیز بیالن یاد فتیم رای آلن اینن اندان لتاریخایی انکفات یه پلیتک انکفات مسئله یال لبنی مسئله یال مکنیاتم نیا لامیت اتلاف تولد یه من نارسو اگر منوران لبند تن کاری اچینم یه میل لکاو رای اچینم یه میل لکاو بازی لکیتانو لمالت نو یه تصفا سونه خوبی زن لایم تصفا خود گزیم یه اتالو یه دکمه ایت پیای اصابی مسلمانیال برتو اصابی نوبیم مامنارد.
برگت دنگستم با گرم لایت لکس فاندال لطنو یه گلسونن. ام باسادر تایی از کسلاسی بتوان برتون استادرجت ایت پیا قوامی ملکتنیا. یه منگستو کفتنیا بالسلطاناتن آتا رفیم لاش می تایی کوت یا که چین نسو ملاش لمستاتن در می فکلو تصفاد درگالو لسفی مبراریاو لگزیو آمسک گنالو زیرستلین.
زیرستلین آمسک گنالو.
አድማጮች ቃለም ልልሳላ በጣም የመጨረሻው ክፍል በሌላ ፕሮግራም ይቀርባል ሙሉ ቃለም ልልሳቸውን በድረ ገጻችንና በማህበራዊ ሚዲያ ገጾቻችን እናኖራለን ለሁን እንግዳችንን አምባሳደር ታየ አስከስላሴን ለግዚያቸው እናመሰግናለን
ለጥያቄው መልስ በኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብቶች ጥሰቶችና በተለይ በትግራይ ክልል ያለው የሰብአዊ ሁኔታ አያያዝ ምን ይመስላል? ትክክለኛ ገጽታውን የሚያሳይ ሪፖርት ለህዝብ ይፋ ማድረግ የሚቻለው እንዴት ነው? በሚሉ መነሻ ጥያቄዎች የሶስት አገር አቀፍና ዓለም አቀፍ ድርጅት ኃላፊና አጥኚዎችን ለጥያቄው መልስ ጋብዘናል። እንግዶቻችን ከኢትዮጵያ ሰብአዊ መብት ኮሚሽን ከኢትዮጵያ ሰብአዊ መብቶች ጉባኤና ከአምነስቲ ኢንተርናሽናል ናቸው። እናንተም በጥያቄ ተሳተፉ። ለጥያቄዎቻችሁ 202-205-9942 በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። 202-251-3505 ለዋትስአፕ ብቻ horn@unnews.com በኢሜል @uamharik በፌስቡክ #uamharik የትዊተር ገጻችንን በመጠቀም ጥያቄዎቻችሁን እስከ ሐሙስ የካቲት 11 2013 ዓ.ም ምህረት በድምጽ ወይም በጽሑፍ ላኩልን። የአሜሪካ ድምጽ
ዳድማጮች የምሽቱ ፕሮግራማችን ተጠናቋል በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ አበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አለን ፍሳዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ንግስ እንገናኝ። በደህና ቆዩን።